나 진짜 질문 그랬더니 역설마다 그냥 보고 마친 아훈 이 점을
የተሸፈነውን ለመግለጽ የደፈረሰውን ለማጥራት በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ በመጨረሻም ህዝብ ለነጻነቱ ወያኔ ለሞቱ ገላጋይ የማያሻው ትግል በሚል ርዕስ የቀረበ ሰፋ ያለ ትንታኔ አሰምተን ፕሮግራማችን ይጠናቀቃል።
ጉድና የንክርዳድ ጠላ አይጣል ይዋል አበው ያህያ በሽታ አግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከዘሳ ብሶ ሳይጠሩት ሳይልኩት ሳይፈልግ ደርሶ ምልጫን ይያለ ካፈር ሲንደባለል ለወሩ ገፈራ ለጭብጡ በሶ በወቅት የቀንቀመር ጊዜ ተረማምዶ ይባል ዘመን ጠባ በየውሃ አበባይ ይተፋ መታዝሮ መስከረም ሲጠጋ ወትሮም ልማድ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉህሙድ የክደት ዘመን አገጥሞ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ተቆያየለው ጥምብራው ሲዞር ጥፍ ሳይል በዋጠው የዲስኩር አተላ አለቃና መንዝር ምሁርና ለሌ ገዳይና ሙጡ አልቃሽና ዝማሪ ገንጣይና አንጃው ደፍተራና ገልጡ ባንድ ያወረዱ ንሴብሆ ወረብ ስታይ የመጡ ሆታ ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይለቁም የዘመኑ ቅልቡት ለታይታ ሆነና ለወግ ማረክሱ ከርሳሙ ዘመናይ ክራባታ ሳሪ ሱፍ ገበርጅል ልብሱ ያንደበቱ ወፍጃ ጥቅም የነሱ ቃል ክህደት እስትንፋሱ አያዝም ያለን የባብ ለማዳ በሰዎች ይስከቶ ሲላላት አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጥርቋንም መንግስት አንድም በወጥወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና አራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታፍሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደቅቶ ወንጀል አባሩራ እስኪዘራ ነፍሱን ሲደበቅ ከይታ ታምራት ጀቤሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልቅ ያጣሽ መርከብ አገር ስትላጋ በትርምስ ማአት ትግል መርስ ያጣ ሰላም ስትላጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አስረትቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አስረርቶ የዘመኑ ጮል ስራ ጠሉ ሙና ወያኔን አድቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከእናቶች መቀነስ ለዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቅ እምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊ እውነቱ ደምቆ ውሃ ቀጥሏል በለጋነት እድሜ በየአደባባዩ በግፈት የፈሰሰው ተጥሷል አደራው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ተብለ የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ ያገሬ ሰው ድንጋሬ ቢቆም ድንጋዜው ያቃ ለአዲስ ፍርአት ጋር ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
የተሸፈነውን ለመግለጥ የደፈረሰውን ለማጥራት እነቱን ለመናገር ባሁኑ ጊዜ የተሸፈነውን ለመግለጥ ሆነ የደፈረሰውን ለማጥራት ወጅምብሩን ለማጥነን ራሱ አዲሱ ሹም ከቀን ወደ ቀን እየሰራልን ነው ብንል ስህተት አይሆንም። ንግግር ሲያበዛ በል የተባለው ከፍላጎቱና ከሚነሽጠው እየተጋጨ ሳይወድ ሆድ ያባውን ብቅል ምን ያደርጋዋል በተባለው አይነት ዝርግፍ ያደርጋዋል። ደጋፊዎቹ እንደ ዶናልድ ትራምፕ ቃል አቀባይ ለማስተባበል ብቻ ሳይሆን ለማስተባበል የባጤ ቆጥር መቀባጠርና ራሳቸውንም ማስገመት ተገደዋል። ህዝብ የጠየቀውን የሽግግር መንግስት ሂደት ይቃወማል ለማለት በቂ ማስረጃን በቀጥታም ሆነ ከውስጣቸው ባገኘነው መሰረት እናጋለጥ በእንቆይም ሰውየው በአፍ አይሆንም ሲል አልሰማንም በሚል ክርክር የከጀላቸው ክፍሎች ዛሬ እነሆ ሹሙ ራሱ ፍላጎቱ ወያኔን በተጠገነ መልክ ማስቀጠል መሆኑን የሽግግር መንግስት መቼም አይመሰረትም ሲል ለተሰበሰቡ አስተማሪዎች ገልጿል። የዛሬ 28 ዓመት ከዩኒቨርሲቲ የተባረሩትን አስተማሪዎች የሞቱም አሉ ብዙዎቹ ግን በጥረታ አድሜ ናቸው ወደ ቦታቸው እንመለሳለን በሚል የህዝበኛ አቋሙን ማስተማር ማስተጋባት መርጦ ቢገኝም የህዝብን የሽግግር ጥያቄ ግን ያፋ ገና ከጠዋቱ በ1983ም ያቀረበውን አልቀበልም ማለቱ አስገራሚም አሳሳቢም ሊሆን የሚገባው አይደለም። የአዲሱን ሹም አመጣጥ በተመለከተ የወያኔና በተለይም የአሜሪካ ሴራና ተልእኮ ምን እንደነበር የገለጸ ቢሆንም የሰውየው ሚና በዋና መልኩ በወያኔ ላይ የመጣውን የህዝብ የቁጣ ጎርፍ መገደብ ከመሆኑ ባሻገር የህዝብ ስልጣንንም እንዳይከሰት መሆኑ በተለይ በአሜሪካኖቹ ጫና ተሰጥቶት የተያዘ ጉዳይ እንደነበርም አጋልጠናል። የሆነውም ያው ነው። ህዝብ በወያኔ ላይ ያለውን ጥላቻ ያስተናገዱ መስለው ህዝበኛ አቋም አስተጋብተው ድጋፍ ሊያገኙ መጣራቸው ደግሞ ማሰብ ለሚችል ዜጋ ምስጢር አይደለም። ወደ ተመክሮ መለስ ካል አንድም አዛውንት ወያኔዎች ምንም ጥቃት አይደርስባቸውም በሚል ማስተኛ ሲነገራቸው የተወሰኑት ደግሞ በገንዘብ ሲገዙ በደርግ መውደቂያ ሰሞን እንዳየነው በውስጥ ያሉ ቅጥረኞች ደግሞ በባዕዶቹ ተመረደውና ታዘው የባዕድን ግብ ለማሟላት ደፋ ቀና ሲሉ መቆየታቸውን መዘንጋት የሚገባ አይደለም። የነ ዳዊት ወልደ ጊዮርጊስ የነ ካሳ ከበደና መሰሎቻቸው ሚና የታዘብነው ነው። ወያኔን ልጆቼ ብሎ የህዝብን ትግል በተቻለው ያደናቀፈው የእድሜ ሽማግሌ ደግሞ አዲሱ ሹም ሆነ ጠባቡ ጓደኛው በፈጣሪ የተሰጡናቸው በሚል በሃይማኖት ቀልዶ ባይናችን ስርም ጣዖቶች ጠርቧል። ሃይማኖትን ተገን ያደረገም ቅስቀሳና ድጋፍ በረቀቀ መንገድ ሲዘጋጅ አይተን አሁን እውን ሆኗል። የተወሰነ የሃይማኖትና የተወሰነ ከሻቢያ ጋር እርቅ ተብሎ የታዘዘው በአረቦች ድጋፍ እውን ሆኖ ሀቀኛ እርቅ ሳይሆን ለአሜሪካና ለሻቢያ የሚጠቅም ውሳኔ ተላልፎ ኢትዮጵያን የሻቢያ ቀኝ ለማድረግ ውርውሩ ቦታውን ይዟል። የወያኔና የሻቢያ ተጠሪዎች ከአረብ ኤሚሬትስ ልዑል መሸለማቸውና ሁለቱም በእነዚሁ መደጎማቸው ደግሞ ቅኝቱ ለኢትዮጵያ ሳይሆን ማንን ለመጥቀም እንደሆን አሳይቷል። ሊከተልብን የታሰበው አስከፊ ስርዓት አዲሱ ሹም እያንጸባረቀ ነው ብንልም ጆሮው ላይ የተኛ በመብዛቱ ሊደላደሉ ጊዜን አግኝተዋል ብንል ስህተት አይሆንም። ሹሞቹን መናገር ጸረ አምላክ ጸረ ኢትዮጵያ መሆን ነው ብለው አፋችንን ሊለጉሙ አሁንም እየጣሩ ናቸው። ዴሞክራሲን ተጻራሪ የሆነው ተክለሰውነትን ያራግባሉ። የህዝብን ድል ለግለሰብ ይሰጣሉ። የህዝብን ከሃሊነት ለምርጦች ያስረክባሉ። እጅጅ ያለው ተክለሰውነት በአቅለሽላሽ ደረጃ እየታየ መሆኑ መቼም ያልተኛ ዜጋ በቀር ማንም የሚክደው ሐቅ አይደለም። አዲሱ ሹም ለኢሳይያስ ያሸረግር የታየው አይረሳም። የሰሜን ኮሪያው ኪም ቾንግ ኡን በአዲስ አበባ ብቅ ማለቱ ደስ የሚያሰኘው መሰሎቹን ወይም ገዢ ጌታ ፈላጊዎችን እንጂ ህዝብን አይደለም። በተያያዘ ጉዳይ ግን ለምንስ ነጻ ፕሬሱን አፋኝ የሆነው አዋጅ አልተሰረዘ? በነካጃችሁ ከተባለም ለምንስ ጸረ ሽብርተኛ የሚለው አዋጅስ እስካሁን በስራ ላይ እንዲውል ተደረገ? መሰል ጥያቄዎችን ስናነሳና የህዝበኝነት መጋረጃውን ስንገልጠው ምንም የፈየደውና የረባ አስተማማኝና ቀጣይ ስራ እንዳልተሰራ መገንዘብ እንችላለን። ባለስልጣኖችና ሹሞች ይቀየሩና ተመልሰው የስልጣን ባለቤት ይሆናሉ። አማራን ልፍች ባዩ ጠባብ ኦሮሞ የአዲስ አበባ ምክትል ከንቲባ ሆኖ በህገወጥ መንገድ ለማ መገርሳ ስለፈለገው ብቻ ተሹሟል። ጡረታ ወጡ የተባሉት ወንጀለኞችና የሙስና አባወራዎች ዳግም ተሹመዋል። የሚሾሙትስ ከአንድ ብሔረሰብ መውጣታቸው ምን ሊባል ነው? የሹሙ ሃይማኖት ተከታዮችስ የመድረኩና የጩኸቱ ባለቤት መሆናቸው ምንን ያመለክታል? ወደ አሜሪካ የሚጓዘውም አዲሱ ሹም ለራሱ ንግግር ሰፊ ሰዓት ከመስጠቱ ባሻገር የፖለቲካ ቡድኖች የተባሉትን በግዙፍ የሀገር ጥያቄዎች ለማናገር የፈቀደላቸው 3 ደቂቃ ብቻ ሲሆን የማይፈልጉትንማ በታዛቢነት ከፈለጋችሁ ተገኙ ማለትንም ደፍሯል። ራሱን ብቻ ለማድመጥና በዚያው ማድነቅና ጭብጨባን ማድመጥ የመረጠውና ተክለሰብነት የተጠናወተው ሰው ሁሉ ሁሉ አድሮ አምባገነን መሆኑ ደግሞ የሚያጠራጥር አይደለም። አባይ ድልድይ የተባለው በወያኔ ሜቴክ ሻጠር ስራው መቋረጡን ካጋለጥን አመታት ያለፉ ቢሆንም ዛሬ አዲስ ዜና ሆነብን የሚሉ የአዲሱ ሹም ደጋፊዎች ያላወቁ ያልሰሙ መስለው መውገርገራቸው አይን ያወጣ ማደናገር መሆኑን መጋለጡ ይታወቃል። ቦንዱን ቡዳበላው ብሎ ታዋቂው አሊ ሁሴን ከገጠመ ትንሽ አመታት አልፈዋል። ወያኔ 70% ስራው ተጠናቀቀ ወዘተ ያለ ነጭ ውሸት ሲዋሽ ሐሰት ቅጥፈት ሲል ይሐፋ ያለውን ችግር የቦንዱን መበላት የተሰበሰበው ገንዘብን መሰረቅ ሁሉ ጠቅሶ አጋልጧል። ዛሬ አዲሱ ሹም ስራው ዘግይቷልና ሙስና ወዘተ ማለት የተገደደው ከአረቦች ጋር ሳውዲ አረቢያ፣ ኤሚሬትስ፣ ግብጽ፣ አሜሪካ ጋር ባደረገው ውስጣዊ ስምምነት ወይም ሐቁን ለመናገር ትዕዛዝ በመቀበል የአባይን ግድብ ግንባታ በሰበብ አስባቡ ለማስቆም ውሳኔ በመደረሱ ነው። ገንዘብ ያዋጣውን ህዝብ ከቁም ነገር አስገብቶ የሚጠይቀው አለመኖሩ ለኛ የሚገርመን አይደለም። በአረቦች ክፍያና ትዕዛዝ ለሀገር እድገት ወሳኝ ሲባልለት የነበረው ግድብ ግንባታ በይፋ ወደ መቆም መገፋቱና ገንዘቡን የዘረፉትም እየታወቁ ቅንጣትም አለመነካታቸው አዲስ ተብየውን ሹም አዝማሚያውን አካሄዱንና አያያዙን የሚያጋልጥ ነው ሲሉ ታዛቢዎች በብዛት እየተቹት ያለ ጉዳይ ነው። አረቦች በኢትዮጵያ ፖለቲካ በይበልጥ ጣልቃ ገብ አዛዥ ናዛዥ የሆኑ መምጣታቸው ግብጽ የምትቃወመውን ግድብ ግንባታ እንዲቋረጥ ማድረጋቸው መረጃ ነው የሚሉም ብዙዎች ናቸው። ይበዲ እንዳለ የሻባዩ መሪ ጸረ ኢትዮጵያ አቋም ተለውጧል፣ ከኢትዮጵያ ጋር ከልብ ተወዳጅቷል፣ አዲሱን ሹም ወዶታል ወዘተ በሚል የሚቀባጥሩት ሁሉ ዋና ሚናቸው ህዝብን ማደናገርና ሰለባ ማድረግ መሆኑ ጥርጥር የለውም። ከስንት ዜጎች ደም መፍሰስ ተጠያቂ የሆነው ኢሳያስ በንዝህላሎች የተነሳ ሲወደስና ሲሞገት መስማት ማየት መገደዳችን ያስከፊ ድክመታችን መረጃ ነው። ሰውየው ከመቅጽበት የእድሜ ልክ ማንነቱንና ጸረ ኢትዮጵያነቱን መቼም የሚተው እንደማይሆን ለማንም ግልጽ ነው። አልሆነምና ሊሆን ይገባዋል ታሪክ እንዳያፍርብን አደብ ብንገዛ ህሊናችን ላይ ባንተኛ ሰማዕትንም ባንክድ መልካም ይሆናል። የሚሰሙ ከሆነ ለአዲሱ ሹም ደጋፊዎችና አዳናቂዎች አገራችንን እንደገና አሳስጠቁ አሳስበሉ የሚል ምክር እንለግሳለን። አቧራዊተናል ያለፈውን ለመቀጠል ያቀደ አገዛዝ ለአገራችን ጠንቅና አውም ጣላት ነው። አዲሱ ሹም ኢያዴግ ይዳከማል ዲወድ ቃል ብላችሁ አታስቡ ተጠናክሮ የሚቀጥል ነው እንጂ ሲል ጠቅጭን ሳይደብቅ ደንፍቶብናል። 28 አመታት ወያኔንና ጭምብሉን ኢያዴግን سنቃወም سنታገልና የደም ግብር سنከብል ቆይተን ዛሬ አፉን ሞልቶ ኢያዴግ ተጠናክሮ ይቀጥላል የሚለንን ልንደግፍ መጠበቅም መሆንም የለበትም። የአወናባጆች የጊዜ ገደብ አክትሟል። ከዚህ በኋላ የምንጋተው ዲስኩር ሆነ አገዛዝ የበሰበሰና ጊዜው ያለፈበት ነው ማለትም ይገባናል። ኢያዴግ ተጠናክሮ ይቀጥላል የሚለን የነበረው የግፍ አገዛዝ ተጠናክሮ ይቀጥላል ብሎ የሚፎከርበት ነው። ይሄን እንዴትስ መደገፍ ይቅርና ማስተናገድ ይቻላል? በዘረኛነትና በሃይማኖት በሆድ የተነሳ አገርና ህዝብን ካልካድን በቀር ወያኔን አዳሽ ሙከራ ሁሉ በህዝብ ተቃውሞ ውድቅ ይሆናል። ጸረ ወያኔው መራራ ትግላችን ሳይበርድ ተጠናክሮ
ዛሬ የሀገራችን አጠቃላይ ሁኔታ ሲገመገም መሰረታዊ ቅራኔ ያለው ወያኔ ዘረኛና ጎጠኛ ቡድንና በኢትዮጵያ ህዝብ መሃል መሆኑ ግልጽ ነው። የቅራኔ ወያኔ ከስልጣን እስካልተወገደ ድረስ የሚፈታ አይደለም። ወያኔዎች በኢትዮጵያ ከመወለዳቸው በቀር ኢትዮጵያውያን አይደሉም። ወያኔዎች በባዳ ሀዶች ተቀይተው ኢትዮጵያን ከፋፍለው ለመበታተን የመጡ ናቸው። የወያኔ መስሪ ቡድንና ሰፊውን የትግራይ ህዝብ አንድ አድርጎ ማየት ግን ስህተት ነው። የኢትዮጵያ ህዝብ አጠቃላይ ደቡብ አፍሶ አጥንቱን ከስክሶ ያስተማራቸው የትግራይ ምሁራንና የተቀሩትም ከተለያዩ ብሔሮች የመጡ ሆዳም ሙር ተብዮች ከወያኔ በመወገን በህዝባችን ቁስል ጨው እየነሰነሱ ስለሆነ ጥያቄነታቸው የማይቀር ነው። የወያኔን ቀደምት ታሪክ ለጊዜው ብናቆየው እንኳን ለስልጣን ከበቃ በኋላ ያለውን 27 አመታት ብንገመግም ወያኔ ጸረ ኢትዮጵያና የህዝቦቿ ጠላት ከመሆኑ ውጪ የምናገኘው ሌላ ምላሽ የለም። ለዚህ ነው ደጋግመን በኢትዮጵያ ህዝብና በወያኔ መሃል እየተካሄደ ያለው ገላጋ የማያሻው መሰረታዊ ቅራኔ ነው የምንለው። ኢትዮጵያና ህዝቧ ሰላምን እንዲያገኙና መፍታቸውን እንዲጎነፈፉ ወያኔ ከስልጣን መወገድና ወደ ከርሰ መቃብሩ መውረድ አለበት። አንደኛ፣ በአሁኑ ሰዓት ኢትዮጵያን እየገዛ ያለው አምባገነን ቡድን ተቋሚዎቹ ይተባበሩ ግንባር ይፍጠሩ ከተባለም ቁጥር አንድ መስፈርቱ የወያኔ ከስልጣን መወገድ መቀበል አለመቀበል ላይ የተመሰረተ መሆን አለበት። ወያኔ አካቶው ሽግግር ወንጭ አልፋ ከመሆኑ በላይ ኢትዮጵያን ይዞ ሊማ ደሞ ገደል እንደመግባት የሚቆጠር ነው። ሁለተኛ፣ ለወያኔ ሌሎችም የክልል አፍቃሪዎች ዛሬ ሀገራችን በተለያዩ ክልሎች ተከፋፍላለች። የኦሮሞ፣ የአማራ፣ የደቡብ፣ የሶማሌ፣ የትግራይ ወዘተ። በክልል አገርን መከፋፈል የደቡብ አፍሪካ ቀኝ ገዥዎች ጥቁር አፍሪካዎችን ረግጦና አፍሮ ለመግዛት የፈጠሩት ቃል ነው። የእንግሊዝኛ ቃሉ keep apart ከፋፍለ አስቀምጥ ማለት ነው። ሁሉም ጥቁር በየክልሉ ተመስግኖ የክልሉ መታወቂያ ካርድ ይሰጣል። እንደ ደቡብ አፍሪካዊ መመዝገብ ስለማይችል የደቡብ አፍሪካ ፓስፖርት ግን የለውም። መንግስት መንግስት የተቆጠሩ ጥቁሮች ከአንድ የጥቁር መኖሪያ ወደ ሌላው ጥቁር መኖሪያ ክልል ወይም ነጮች በሚኖሩበት ክፍል መግባት እንዳይችል ይቆጣጠሩታል። ይህን የሚጥሱ ከሆነ ቅጣቱ ህይወትን ጭምር ያስከፍላል። በኢትዮጵያም ወያኔ ሲገባ የተደረገው በቅጥታ ይሆን ነበር። ለምሳሌ ከኦሮሞና አማራ የተወለዱ የሁለተኛ ደረጃና ከዛ በላይ ያሉ ተማሪዎች የሁኔታ ደርሶባቸዋል። ከነተና አባቴ እንደ ተመርጣለሁ ያሉ ልጆች የሥራ ድል እንዲያጡና ገሚሶቹ ወደ እስር ቤት እንዲጣሉ ሆነዋል። ሶስተኛ፣ ዋናው ነገር መርትና ንጻነት በቤት ቁጥር ብዛትና ማነስ የሚሰጥ አለመሆኑን መገንዘቡ ላይ ነው። መብትና እኩልነት የእያንዳንዱ ግለሰብ ዜጋ የማይገፈፍ ሰብአዊ መብት ነው። የእያንዳንዱ ዜጋ መብትና ንጻነት ባልተከበረበት አገር የብዙሃን መብትና ንጻነት አይከበርም። ዓለም አቀፍ የሆነው ሰብአዊ መብት የነኑ አጠቃለው የሚይዝ ነው። የወያኔ ዘረኛና ጎጠኛ ቡድን ለዚህ ሁሉ እውነት ባይተዋር ነው። አራተኛ፣ የተፈጥሮን ሀብት አስመልክቶ በአንድ አገር ውስጥ የሚገኙ የተፈጥሮ ሀብቶች ስንል በአገሪቷ የሚገኙ የተለያዩ ማዕድናትን፣ እጽዋቶችን፣ ደኖችና ጫካዎችን፣ አዋፋትና የዱር አራዊቶችን፣ እንደ አባይ ያሉ ግዙፍና ከባድ ወንዞችን፣ የአገሪቱን ዳር ድንበር፣ የአየር ክልሏን ጭምር ማለታችን ነው። እነዚህ ተፈጥሮ ያደለን ጸጋዎች በአንድ ክልል ወይም በሁለት ክልሎች ውስጥ ስለተገኙ የዛ ወይም የዛኛው ክልል ሀገር ንብረቶች ናቸው ማለት አይቻልም። እነዚህ ከላይ የተዘረዘሩ ጸጋዎች አሁን ያለው ትውልድ ብቻ ሳይሆን የሰው ልጅ የሚባለው በኢትዮጵያ ሳይሰፍር የነበሩ ናቸው። ይህ በሀገራችን ኢትዮጵያ ብቻ ሳይሆን በመላው ዓለምም በዚህ መልኩ ያለና የሚታይ ነው። በየትኛውም ሀገር የሰው ልጅ ውሃ ይጠጣል፣ አየር ይተነፍሳል፣ ጫካና ማዕድናት፣ አዋፋትና የዱር አራዊቶችም ነበሩ፣ ወደፊትም ይኖራሉ። ስለዚህ የሁሉም የአገሪቷ ነዋሪ ህዝብ ንብረቶች ናቸው። አምስተኛ፣ ሌሎቹ የወል ንብረቶች። የአንድ ሀገር ህዝብ ለዘመናት አብሮ ሲኖር ብዙ ክንውኖች አካሂዷል። ጥቂቶቹን ብንጠቅስ፣ ሀ ተጋብተዋል፣ ተዋልደዋል፣ ለ ልጆች አፍርተው አገር ተረካቢ ትውልድ አፍርተዋል። አመሩሃ የታሪክ ቅርስ ቅርሶችን በየደረሱበት የታሪክ ግዚያት አምርተዋል ወይም አሻሽለዋል። መ ዓለም ሳይሰለጥን ክብረ መንግስትን በመጻፍ አገር እንዴት መተዳደር እንዳለበት አስተምረዋል። ሰ አውሮፓ ቤት መስራት ተስኖት በበረዶ ጫካ ሲማስን የኢትዮጵያ ህዝብ ከአንድ አለት ላሊበላን በማነጽ ቤት መስራት አስተምረዋል። ረ የአክሱም ሐውልት ከድንጋይ አንጻው አቆመዋል። ወደደ የአንድ ትውልድ ትልቅነት የሚለካው በደረሰበት የታሪክ ዘመን ራሱን መገምገም በመቻሉ ነው። የሚያሳዝነው ነገር የወያኔ ዘረኛና ጎሰኛ ገልቱ ቡድን በዚህ አኳያ የፈጸመው ወንጀል ትልቅ ነው። ገና ስልጣን በያዘ በአመቱ የገዳማትና የአልባሳትን ክቡር የሆኑ ከወርቅ የተሰሩ መስቀሎችን በሙሉ በወመዘክር መጽሐፍት ቤት የነበሩ የብራና በቆዳ የተጻፉ የታሪክ መጽሐፍትንና ቅርጻቅርሶችን ከሀገር በማስወጣት በኒውዮርክ ከተማ በሐራጅ ቸረቸረ። እስልምና በኢትዮጵያ የተጀመረው ነጋሽ በሚባል ንጉስ ጊዜ በትግራይ ነው በሚል ሳቢያ በአብዛኛው በአዲስ አበባ፣ በጅማ፣ በሐረርጌ ወዘተ መስጊዶች ውስጥ የሚገኙ መጽሐፍትን ወደ ትግራይ አዛውሯል። ገና ስልጣን እንደያዙ ሳምንት ሳይሞላው በብሔራዊ ባንክ ውስጥ የነበረውን የወርቅ ተቀማጭ ወደ መቀሌ ባንክ አዛውሯል። የኢትዮጵያ ሕዝብ በጋራ ያመረታቸውን የታሪክ ቅርሶችና ግንኙነቶች በማንቋሸሽ መለስ ዜናዊ ከትግራይ ሕዝብ በቀር ስለ አክሱም ሐውልት እናንተ ምን አገባችሁ በማለት አጠቃላይ የኢትዮጵያን ሕዝብ ዘለፈ። ዛሬ ወያኔ ሆድ አደሮችን በዙሪያው በመኮልኮል በሰፊው ህዝብ የተቀጣጠለውን አመጽ በባህር ዓለም ሙሉ ድጋፍ ጭምር ለጊዜው ሊገታው ችሏል። ይህ ግን በጭራሽ ዘላቂ አይደለም። ለዘመናት ግፍና በደል የተፈጸመበት ህዝብ አዳዲስ የትግል ስልቶች ማውጣቱ፣ አዳዲስ የትግል መንገድ መቀየቱ፣ አዳዲስ የትግል ስልቶች መቀየሱና ትግሉን ወደ ትጥቅ ትግል ማሸጋገሩ የማይቀር ነው። የነጻነት ፋና ዛሬ ይበራል ባይባልም የነገ መሆኑ አያጠራጥርም። ኮሎኔል መንግስቱ ኃይለማርያም ይህን ቆራጥና ጀግና ትውልድ በየሜዳው እየዘረረ ለእናትና አባቶቻቸው ልጆቻቸውን ሬሳ እንደሸጠ ለሁላችንም መራራ ትዝታ እንደሆነ አለ። ዛሬ የሚጽፈን ትልቅ ነገር ያ አረመኔ ኮሎኔል ለዘረኛና ጎጠኛ የወያኔ ቡድን በር ከፍቶና መንገድ አዘጋጅቶ መፈርጠጡ ነው። መንግስቱ በህዝብ ደም የታጠበና የጨቀየ በአሜሪካ ድጋፍ ህይወቱን አተረፈ። ኮሎኔል መንግስቱ በኮሎኔል አብይ አህመድ ተተካ። ኮሎኔል መንግስቱ የግራ ርዕዮተ ዓለም ተከታይ ነኝ ሲል፣ አዲሱ ኮሎኔል ደግሞ የጠባቡና ዘረኛ ወያኔ ሪዮት ተከታይ ሆነ። ይህኛው ከቀደመው ብልጣ ብልጥ ቢሆንም በይዘት ልዩነት የላቸው። በየሄደበት ቦታ የሰላምና የብልጽግና ሐዋርያ ለመሆን እየሞከረ ነው። ዛሬም ሆነ በዓለም ታሪክ ምንጊዜም ሰላምን ያጠፉት በሰላም የሚሳለቁ ናቸው። ዋ ሰላም በስምሽ ስንት ግፍ ተሰራ ከማለት በቀር ምን ማለት ይቻላል? ከሁሉም የበለጠ የሚገርመው የኤርትራና የኢትዮጵያ ችግር በሰላም ይፈታል ማለቱ ነው። በወያኔ በሻቢያ መሃል ያለው አለመግባባት ሻቢያ ከኢትዮጵያ ጋር ያለው ግንኙነት ተምታተውበት ይሆን? መጀመሪያ መታወቅ ያለበት ወያኔ በመወለድ ካልሆነ በተግባሩ በሞላ ጸረ ኢትዮጵያ ነው። በወያኔና በሻቢያ መሃል የግንኙነታቸው መሻከር ዋነኛው ምክንያት ወያኔ ስልጣኑን ሙሉ ለሙሉ ከያዘ በኋላ ኢትዮጵያን በግሉ በመበስበስ ትግራይን ለማልማት በመፈለጉና ለሻቢያ ማካፈል ባለመፍቀዱ ነው። በባድመና ዛላንበሳ እንዲሁም በአዲሮ በድንበር ምክንያት የተነሳው ግጭት የዚህ ሁኔታ ተቀጥላ ነው። አንድ ነገር አስተዳድራለሁ የሚል መንግስት ህገ መንግስት ያለው ሲሆን ነው። በቅድሚያ የወያኔ ህገ መንግስትን ብናይ አንቀጽ 39ን ማየቱ በቂ ነው። ብሔሮች አብረው መኖር ካልፈቀዱ ከአንድ አመት በፊት ማመልከቻ አስገብተው ነጻ ሀገር ሊሆኑ ይችላሉ ይላል። ጨቋኙ ማን ሊሆን ነው ስልጣን ላይ ያለው ወያኔ ካልሆነ? ወያኔ ብሔሮችን በአፓርታይድ ክልሉ ከፋፍሎ ሀገራችን ብዙ ብሔርና ብሔረሰቦች ስላላት የኢትዮጵያ ህዝብ ብሎ አይጠራም፣ የሚጠራው ህዝቦች ብሎ ነው። ከወያኔ በስተቀር የአንድን ሀገር ህዝብ ህዝቦች እያለ የሚጠራ መንግስት የለም። ከኢትዮጵያ በቁጥር የበለጠ ብሔር ያላት ናይጄሪያ፣ አሜሪካ፣ ብራዚል፣ የላቲን የአውሮፓ ሀገሮች፣ የኢሲያና የቻይና፣ የህንድ ሀገሮች ጭምር ህዝብ እያሉ ነው የሚጠሩት። አንድ ሀገር ከአጎራባች ሀገር ጋር ሰላም ይፈጥር የሚችለው አጎራባቾቹ ሀገር ዲሞክራሲያዊና በህዝብ ፍላጎት ምርጫ ስልጣንን ሲይዝ ነው። በኤርትራ ሰላምም የህዝብ መብትም የለም። ዛሬ በዓለም ላይ ካለምንም ህገ መንግስት አንድ አምባገነን እንዳሻው የሚገዛበት ሁኔታ ነው ያለው። ከሱ ጋር ሆኖ ይታገሉ የነበሩ 8 የአመራር አካል አባሎች ዛሬ የሚገኙት በምጽዋ በኮንቴነር ውስጥ ታስረው ነው። በዛ ቃጠሎ ከ40 እስከ 60 ዲግሪ ሴንቲግሬድ በሚሆን በረሃ ውስጥ በሙቀት እየተለበለቡ ናቸው። የምዕራቡ ሀገር ጋዜጠኞችና የተባበሩት የዓለም መንግስታት የሰብአዊ መብት ክፍል እንደገለጹት ከዛ እስር ቤት በህይወት የወጣ እስረኛ እስከዛሬ የለም። ዘመድ አዝማድ ሊጎበኛቸው አይፈቀድለትም። የኢትዮጵያ ህዝብ ከኤርትራ ህዝብ ጋር ምንም ጥላቻ የለውም። በራሱ ፍላጎትና ምርጫ ሳይሆን በአምባገነኑ መሪ ኢሳያስ አፈወርቂና በባዕዳን ሴራ የተወሰነ ስለሆነ ነው እንጂ ኤርትራ ሌላ ሀገር ነው ብሎ አያምንም። በተለያየ የታሪክ ዘመናት ኮሎኒያሊስቶች በቅኝ ገዥነት ስለገዙ ብቻ እውነቱ አይለወጥም። የኤርትራ ህዝብ ዴሞክራሲያዊ መብት አግኝቶ ለመምረጥ እድል ቢሰጠው ኖሮ ከዚህ የተለየ ፍላጎት አያሳይም። ለእድገትና ብልጽግናው በሁለቱ ሀገሮች ስልጣን የጨበጡት ጠባቦችና አምባገነኖች ተወግደው በጋራ ሲኖሩ ነው። ከዚህ በተረፈ ከመቶ ሚሊዮን የሚበልጠው የኢትዮጵያ ህዝብ በወያኔ እና ሻቢያ የእከክልኝ ልከክልስ ደባ የባህሩ በር ተዘግቶበት የጅቡቲ ጥገኛ ሆኗል። ኤርትራ የሚለው ቃል በግዕዝ በትግርኛ ወይም በአማርኛ መዝገበ ቃላት ውስጥ ቢፈለግ ትርጉሙ አይገኝም። ቃሉ የላቲን ሲሆን ትርጉሙ ቀይ ባህር ማለት ነው። ጣሊያን ይህንን የውሸት ቃል ወስዶ አንድ የሆነ ህዝብ በሁለት ከፍሎታል። ወያኔ የኢትዮጵያ መሰረታዊ ጠላት ነው ስንል ካለምንም ምክንያት አይደለም። ወያኔ በዙሪያው ሰብስበው እኔ አለሁላችሁ እያለ የስልጣን ባለቤት ናችሁ ቢላቸውም ተለጣፊዎቹ በመጨረሻ ግን እንደ ቡትቶ ጨርቅ ወርውሮ እንደሚጥላቸው ደጋግሞ አሳይቷል። ሆድ አደሮች ከታሪክም ሆነ ከሚያዩት መማር ስላልቻሉ በየተራቸው ሞታቸውን እየተጠባበቁ ይገኛሉ። ኢትዮጵያ ሀገራችን ዛሬ ጠባቂም ሆነ ተንከባካቢ መንግስት የላትም። ቆዳዋ ተቆማጥሮ ዳር ድንበሯ ተደፍሮ ህዝቦቿ ጠባቂ እንዳጣ የበግ መንጋ በየክልሉ ታጉረው በጉሪት እንዲተያዩ ተደርጓል። ኢትዮጵያ ሀገራችን ለክፉ ቀን ይደርሱልኛል ያለቻቸው ልጆቿን በየምክንያቱ ተከፋፍለው የመፍትዋ አካል ከመሆን ፈልታ የችግሯ አካል ሆነዋል። በቅድሚያ ለራሱ ተደራጅቶ ህዝብንም አደራጅቶ ለፍጻሜው ድል ማድረስን ትተው ለወያኔ የግፍ አገዛዝ አጋልጧታል። ጥንትም ለሀገራችን በጎን ነገር ለማይመኙ ባዕዳን ኃይሎችም ዛሬ ያሻቸውን ማድረግ እንዲችሉ ሰፊ በር ተከፍቶላቸዋል። እነዚህ የባዕድ ኃይሎች ይህን የመሰለ ደባቸው በዋናነት መጠቀም ያደረጉት የምሁሩን ክፍል ነው። ታሪክ በተደጋጋሚ እንዳሳየን ከውስጥ የተነሳ ጠላት የሚያደርሰው ጉዳት ከውጭ ከመጣ ጠላት በጣም የላቀ ነው። ከራሳችን ተመክሮ ብንነሳ በ1966 ዓመተ ምህረት በኢህአፓ ይመራ የነበረው አገር አቀፍ ትግል በከፍተኛ ደረጃ የጎዱት ሁለት ከውስጥ የወጡ የአመራር አካል አባሎች ናቸው። እነዚህ ግለሰቦች የድርጅቱን መዋቅር ለፋሽስቱ ደርግ በማጋለጥ ወይም በየእርከን ውስጥ ያሉትን ቆራጥ ታጋዮች በመጠቆም ይህ ነው የማይባል ጉዳት አድርሰዋል። የመጨረሻው ዋነኛው አንጃ ብርሃነ መስቀል ረዳ ዳግም ኢህአፓን አዋቅራለሁ በማለት ወደ ሰሜን ሸዋ ተጓዘ። ደርግም ያፈላልገው ስለነበር ገበሬዎች እጁን ይዘው ለደርግ አስረከቡት። የባንዳና የካዲሙት መጨረሻው አያምርም እንደሚባለው በደርግ ተረሸነ። እንደ ኢያፓ ቆራጥ ጀግኖች መስዋዕትን ከፍሎ የአሳፋሪ ባንዳ ሞቱ ተከናነበ። ባንዳና ካዲዎች ድሮም ሆነ ዛሬ በተክባር ተመሳሳዮች ናቸው። ህዝብ የስልጣን ባለቤት መሆኑን ይፈሩታል። የሚያስቀድሙት ሆዳቸውንና ለስልጣን ያላቸውን ፍላጎት ብቻ ነው። ዛሬም በሰሜን አሜሪካ የሚገኙትን የዲያስፖራ ነዋሪዎች ገንዘብ አጥተን እንጂ ወያኔ ተዳቅሟል ህዝቡ ተነስቶበታል እያሉ በህዝብ ስም ገንዘብ እያሰባሰቡ ናቸው። ድርጅት ፈጥረናል እያሉ በወረቀት ላይ እንጂ በተግባር የሌሉ ድርጅቶችን ስም ይደረድራሉ። ወያኔም ቀራጋኖ እየሆነላቸው ትግሉ ተወዝፎ እንዲቀር የተቻላቸውን እያደረገ ነው። ወያኔ የጠራ የፖለቲካ ሙኔት መንጃ ትግል ትጥቅ ተመክሮ ያለውን የኢህአፓን ስም ሲጠራ ግን አይሰማም። አዲሱ ኮሎኔልም እንደዚሁ። ወያኔም ሆነ ኮሎኔል አብይ አህመድ የተለያየ ቅጽል ስም እየሰጧቸው በዙሪያቸው የሚደረድሯቸው ድርጅትን ባዮች የሚፈልጓቸው ለተለያየ ምክንያቶች ነው። ለምሳሌ አንድ በተለያየ የሀገሪቱ ክፍሎች የተነሳውን ህዝባዊ ትግል ማቀዝቀዣ ሆኖ እንዲያገለግሉት፣ ሁለት በተለያዩ የሀገሪቱ ተከባቢ ወጣት ቡድን ተከታትሎ በመካሄድ ላይ ያለውን ህዝባዊ ትግል ውስጥ አስፈላጊውን አስተዋጽኦ እንዳያደርግ ለማኮላሸት፣ ሶስት ህዝብን እርስ በራሱ እንዲሳለል በየቦታው በጆሮ ጠቢነት እንዲያገለግሉ ለማድረግ፣ አራት በየቦታው በእስር ቤት በታሰሩና ፍየል የከፋ ግርፋት እንዲያካሂዱ ወዘተ ነው። ጥያቄው ጥቂት እስረኞችን እየለቀቁ የነሱን እጥፍ የሚሆኑ በእስር ማቆሩ ሁሉም እስረኞች እስካልተፈቱ ድረስ ለማወናበድ እንጂ የሚሰጠው ለውጥ የለም። አምስት ዛሬ ኢትዮጵያውያን በአገራቸው ብቻ ሳይሆን በስደት በሚኖሩባቸው አገሮች ጭምር በሰላም እንዳይኖሩ እየተደረጉ ናቸው። ወያኔ በሱዳንና ኬንያ ጋር እየተመሳጠረ ያስገድላቸዋል፣ አሊያም የራሱን ነፍስ ሰበላዎች በማሰማራት ይገላቸዋል። ከላይ የተዘረዘሩትን የዘረኛውን ወያኔ ግፍ ለመቋቋም ያለው ብቸኛ መንገድ የተጀመረውን ህዝባዊ አመፅ መቀጠልና በአገር አቀፍ ደረጃ ማጠናከር ነው። በ1996ቱ አብዮት ከዳር እስከ ዳር ሁሉም የህብረተሰብ ክፍል ማስነሳቱ ለዛሬው አመፅ ምሳሌነቱ እጅግ ግዙፍ መሆኑን መዘንጋት የለበትም። በዚህ አኳያ ብዙ ይቀረናል። ወጣት ሴቶች በሚገባ ተደራጅተው የትግሉ አካል እስካሁን አልሆኑም። መምህራን፣ ተማሪዎች፣ አስተማሪዎች፣ አርሶ አደሮች ጭምር በሚገባ ተደራጅተው የትግሉ አካል መሆን አልተቻላቸውም። ወያኔ የኢትዮጵያን ሰራተኞች ማህበራትን አፈራርሰው በዘርና በጎሳ ተከፋፍለው እንዲደራጁ አድርጓል። ሁሉም በየክልሉ ቋንቋ ብቻ እንዲነጋገር ሆኗል። የአማራ ሰራተኞችም ሴቱም ወንዱም የደቡብ ሰራተኛ ከኦሮሞ ወይም ከሶማሌው ተዋይተው የጋራ ችግራቸውን ሊፈቱ እንዳይችሉ ሆነዋል። የኢትዮጵያ ሰራተኞች ማህበር ቀድሞ በአዲስ አበባ በእና አበራ ገሙና በድሬዳዋ የምድር ባቡር ሰራተኞች ማህበር ተደራጅቶ መብቱን ለማስከበር ያደረገው ትግልና የከፈለው መስዋዕትነትም በቀላሉ የሚገመት አይደለም። ፋሽስቱ ደርግም ስልጣን ከያዘ በኋላ መብቱን ለማስጠበቅ ከፍተኛ ትግል አካሂዷል። በኋላም ኢያፓ ስር ተካቶ የራሱን መሪዎች በተለያዩ በርካታ ፋብሪካዎች ውስጥ በዲሞክራሲ መንገድ እየመረጠ የደርግን መንግስት መውጫና መግቢያ አሳጥቶ እንደነበር የሚታወስ ነው። ይህ በተራዘመ ጉዞ ውስጥ ትግል ካለመስዋዕትነት እንደማይገኝ ያወቀ የሰራተኛ ማህበር ድንቅ የምንላቸው የአመራር አባሎቹን ሊያጣ ችሏል። የእነዚህ ጀግኖች ታሪክ ሁልጊዜ በኢትዮጵያ ህዝብ ልብ ውስጥ ተመዝግቦ ይኖራል። ወያኔ ከላይ የተዘረዘረውን በቋንቋና በጎሳ ላይ የተመሰረተውን የሰራተኛ መከፋፈል ያመጣው ሰራተኛው በአግባቡ ቢደራጅ የመብቱ ባለቤት ራሱ እንደሚሆን ስለሚያውቅ ነው። ህዝብ በያለበት ቦታ ለሀገሩና ለመብቱ ከፍተኛ መስዋዕትነትን ከፍሏል፣ ወደፊትም ይከፍላል። ቀድሞ በቀደሙት የሀገራችን ጀግኖች በኋላም በኢህአፓ ስር ተደራጅቶ ከፍተኛ መስዋዕትነት ከከፈለው ትውልድ ልንማር የምንችለው ሀቅ ይህንኑ ነው። ወያኔና በሱ ስር የተካተቱት ሆድ አደሮች ይህ የሚያዋጥላቸው አይደሉም። ይህን ሳይወዱ ተገደዱን ሊውጡት የሚገደዱበት ጊዜ ሩቅ አይሆንም። በእኛ ሀገር ብቻ ሳይሆን በየትኛውም የዓለም ክፍል ገዢዎች የአንድን ሀገር መልካምድር አጠቃሎ ለመግዛት የመጨቆኛ አውታሮችን አጠቃሎ መቆጣጠር ይኖርባቸዋል። ለምሳሌ ያህል የጦር ኃይሉን፣ የፖሊስና የጸጥታ ኃይሉን፣ የፍርድ ስርዓቱንና ቢሮክራሲውን አጠቃሎ ይይዛል። ህዝባዊ መንግስት እስካልተመሰረተ ግን መንግስት በማንኛውም ቦታና ሁኔታ የሚያስጠብቀው የሁሉንም ህዝብ መብት ሳይሆን የጥቂቶቹን ክፍል ብቻ ነው። መንግስቶች ይህንን መሰል ይዘት በያዙበት አገሮች ሁሉ ሰላምና መረጋጋት የሚታሰር አይደለም። ዛሬ በሀገራችን ያሻውን እያደረገ ያለው ዘረኛና ጎጠኛ የወያኔ አምባገነን ቡድን የሀገሪቷ የሆኑትን የገቢ ምንጮች፣ የኢንዱስትሪና የማዕድን ሀብቶች፣ የደንና የውሃ ጸጋዎች ጭምር ወዘተ በራሱ ቁጥጥር ስር አድርጎ ራሱን ከሁኔታው ነፃ የሆነ በማስመሰል በአዲሱ ኮሎኔል አማካኝነት የተፈጸሙ በማስመሰል እንድንቀበለው እየጣረ ነው። አዲሱ ኮሎኔል በራሱ የማይንቀሳቀስ መሆኑ የማይታወቅ ይመስለዋል። ኢህአፓ እጅግ በጣም ቀድሞ ወያኔና አዲሱ ኮሎኔል የአንድ ሳንቲም ሁለት ገጾች መሆናቸውን ስለተገነዘበ ህዝብ አገሩን ነቅቶ እንዲጠብቅ አሳስቧል። በራሱ በወያኔ መሰሪነት ብቻ ሳይሆን ለወዳቸው ባደሩና በጥይት የተጠመቁ ልክፍተኞች ፈጥነው ከጎኑ ተደረደሩ። አገራችን ከጨለማ ወጥታ ብርሃን ታያለች ያለው ህዝባችንም ከፍተኛ የመሬት መንቀጥቀጥ እንደመታት ሀገር ኑሮና ህይወቱ ከአዘቅት ፈጠነ። በባዕዳን ቅኝ ገዢዎች ሳይሆን ከትግራይ በተወሰኑ የወያኔ አንበጦች ተወረረ። እነዚህ ዘረኞች በዴሞክራሲ መለኪያ ቢሰፈሩ ነፃ ልናወጣ መጣን ለሚሉት ብዙሃን የትግራይ ህዝብም የቆሙ እንዳሉ ተጨባጭ ሁኔታው አረጋገጠ። ከሽሬ ከመቀሌና ከአድዋ የተወጣጡ ጸረ ኢትዮጵያ ህዝቦቿ ጠባብና ዘረኛ ቡድኖች እንጂ ታዛዥነታቸው ለሻቢያና ለባዕዳን ኃይሎች ብቻ ነው። ኮሎኔል አብይ አህመድ ዛሬ በየቦታው እየተዘዋወረ በራሱ ውሳኔና ችሎታ የሚንቀሳቀስ መመሪያ ጭምር የሚሰጥ መሆኑ እየገለጸ ነው። ለጊዜውም ቢሆን ብዙ የዋዎችን የፖለቲካ ገልቶችን አወናብዷል። በመከራ የተፈተነውና በችግር እየታመሰ ያለው የኢትዮጵያ ህዝብ ግን ማሳመን የሚችል አይሆንም። ከስር ሆኖ የሚዘውሩት ጥቂት የወያኔ ጠባብና ዘረኛ ቡድኖች ናቸው። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞችን አስፈታለሁ እያለ ሲናገር ተደምጧል። ይህ ሊሆን የቻለው በእሱ ችሮታ ወይም እሱን በሾመው ወያኔ ሳይሆን በህዝብ የመረረ ትግልና በከፈለው መስዋዕትነት መሆኑ ህዝባችን በደንብ ያውቀዋል። የወያኔ አከርካሪ አጥንት በህዝብ ትግል ተመቷል። የውጭ ምንዛሪ እየተሟጠጠ ስለሄደ ከውጭ ሊያስገባ የሚፈልገውን ሁሉ ሊያስገባ አልቻለም። ትግሉ ከቀጠለ ለራሱ ወታደሮች ጭምር የሚከፈለው ስለሚሟጠጥበት በእሱ ላይ ጠመንጃውን እንደሚያዞሩ በደንብ ይገነዘባል። ኮሎኔል አብይ አህመድ የኮማንድ ፖስቱን አስነሳለሁ፣ እስረኞቹን እፈታለሁ፣ እርቅና ሰላም አወረሩ፣ ለኢትዮጵያ አንድነት በውስጥና በውጭ የሰላም ህብረት በር ከፈትኩ ወዘተ እያለ ነው። የተወሰኑ እስረኞች የተለቀቁ ቢሆንም በብዙ ሺህ የሚቆጠሩ እስረኞች በሁሉም ክልሎች እየታሰሩና እየተሰቃዩ እንዲሁም ከቤት ንብረታቸው እየተፈናቀሉ ነው። እነዚህ ሁሉ በወያኔ ወይም በኮሎኔል አብይ የተሰጡ ስጦታዎች ሳይሆኑ ህዝባችን በተራዘመ ትግሉ በከፈለው መስዋዕትነት ብቻ ነው። በአሁኑ ጊዜ እየተከታተለ የሚወጣው አዋጅ ለህዝባችን የሚሰጠው ፋይዳ ይኖራል ተብሎ ሳይሆን የትግሉን አቅጣጫ ለማስለወጥና ወያኔ ሊደርስበት ከሚችለው አደጋ ራሱን ለማዳን የስልጣን ባለቤትነትን ላለማጣት ነው። አዋጁ ተነሳም አልተነሳ ወያኔ ለ27 ዓመት እየፈጀ ህዝብን እያስራበ እያፈናቀለ ኖሯል። ወያኔ ሻቢያን ከበረሃ ህይወታቸው ጀምሮ በከፍተኛ ደረጃ ሲደግፏቸው ከኖሩት አገሮች ስዊድንና ኖርዌይ የመጀመሪያዎቹ ናቸው። አዲሱ የወያኔ ጠቅላይ ሚኒስትር ከኤርትራ ጋር ያለንን ችግር በዲፕሎማሲ መንገድ እንፈታዋለን ብሎ ሲናገር ሰንበት በት ብሏል። ኢትዮጵያ ጋራችን አጥብቆ የሚጣላ ዘረኛ ቡድን ያገሪቷን ፍላጎትና ጥቅም ባልጎዳ መንገድ አንዱ ችግር ይፈታል የሚል እምነት ኖሮን ባናውቅም የሲር ኢንተለጀንት አዳ ጠቅላላ ስምምነቱን ዝርዝር በሰፊው በምሽት ዜናው አሰምቶናል። የቴሌቪዥኑ ጣቢያ ጋዜጠኛ አስመራ ከተማ በመሄድ የማነ ገብረ መስቀል በመባል የሚጠራው የኤርትራ ማስታወቂያ ሚኒስትር ቃለ ምልልስ ሲያደርግ አዳምጠናል። የመጀመሪያው ጥያቄ የሁለቱ አጎራባች ሀገሮች ያለው አለመግባባት ምስራቅን በአጠቃላይ ችግር ውስጥ ሊከት የሚችል ይመስላል? የችግር በሰላም የሚፈታ ይመስሎታል? የማስታወቂያ ሚኒስትር የማነ ገብረ መስቀል መልስ፣
እኛ ተጎራባች አገሮች ብቻ ሳንሆን ወንድማማቾች እና የጋራ ቋንቋም የምንናገርናል። በፈረንጆቹ አቆጣጠር በ1998 እስከ 2000 አልጀርስ ላይ ባደረግነው የተባበሩት የዓለም መንግስታት ተወካዮች በተገኙበት ያቀረብነው ጥያቄ ባድሜ ባጠቃላይና ዛላምበሳ እንዲሁም አዲሮብን ጨምሮ የኛ ስለሆኑ ይመለሱልን የሚል ነበር። ይህ የተባበሩት መንግስታት ተወካዮች በተገኙበት የተደረገው የፍርድ ውሳኔ ሁለቱም ወገኖች ይግባኝ ማለት እንደማይችሉ ተገልጿል። ህወሓት ይህን በመጣስ ጦርነት ከፈተብን እኛም ራሳችንን መከላከል ስላለብን ጦርነት ውስጥ ገባን። በዚህ ጦርነት ከኛ በኩል 40 ሺህ ተዋጊዎች ሲያልቁብን በግምት ከነሱ በኩል ከ70 እስከ 80 ሺህ የሚሆኑ ወጣቶች አልቀዋል። በእኛ በኩል አሁንም ይህንን የሚቀበሉ ከሆነና ሙሉ በሙሉም ተግባራዊ ለማድረግ ከተነሱ የማንቀበልበት ምክንያት የለም
በማለት ተምድሟል። የጥያቄ የኤርትራው ፕሬዝዳንትና የወያኔ ኮሎኔል ሞስ ሙሴን በመሰረቱ የሁለቱም አገር ህዝቦች የሚመልሱ ጥያቄ ነው። ሰላም የሚገኘው በሁለት ህዝብ በሙሉ ድምጽ ባልመረጣቸው ግለሰቦች ውሳኔና ስምምነት አይደለም። የዚህ መሆን ለወደፊትም ቢሆን ደም ሊያፋስስ የሚችል ጎዳናን ይከፍት እንደው እንጂ ሰላምን የሚያመጣ አይደለም። በሌላ በኩል ይህ ሁኔታ ለኢትዮጵያ የታገልነን የሚሉ ድርጅቶችን መፈተኛ ጥያቄ ነው። በአሁን ጊዜ እንደሚታየው ወያኔ በህዝብ ትግል ተወጥሮ እያለ ለሆዳቸውና ለሹመት ያቆመቁቡ ድርጅት ተብዮች ወደ አዲስ አበባ እየጎረፉ ናቸው። ወያኔ ተዳክሟል፣ አዲሱ ኮሎኔል መደገፍ አለበት። የገሪባ ባለስልጣኖች ገሚሱን እየሻረ ገሚሱን ጥረታ እያስወጣ ነው እያሉ ይገኛሉ። አዲሱ ኮሎኔል ሰላም እየመጣ ነው የሚለው ሰበካውን በውጭና በአገር ቤት እየሰበከ ነው። መሬት ላይ ያለው እውነት ግን የሚያሳየውና እየመሰከረ ያለው እውነት ተቃራኒ ነው። ጁላይ 2 በሲውድን ቴሌቪዥን ጣቢያ እንደተገለጸው ኢትዮጵያ የተለያዩ ጎሳዎች ወደ እርስ በርስ ጦርነት እየገቡ ናቸው። ከኤፕሪል እስከ ጁን መጨረሻ በጌዲዮና በምዕራብ ጉጂ ክልል ነዋሪዎች መሃል በተነሳው ጦርነት ሳቢያ 800 ሺህ የሚሆኑ በደቡብ ኢትዮጵያ ያላቸውን ቤትና ንብረት እየለቀቁ ተሰደዋል። እነዚህ ስደተኞች በአብዛኛው የኦሮሞ ብሔር አባሎች ናቸው። የስዊድን ቴሌቪዥን ጣቢያ የተባበሩት የዓለም መንግስታት ይህንን መግለጹን ተናግሯል። ሀተታውን በመቀጠል ለቀድሞ ጠቅላይ ሚኒስትር ስልጣኑን መልቀቅ ዋነኛው ምክንያት ወያኔ በስልጣን ላይ እስካለ ድረስ ለዘላቂ ሰላም መሰረት ለመጣል ባለመቻሉ ብለዋል። ዛሬ ሀገራችን ኢትዮጵያ ያለችው መንታ መንገድ ላይ ነው። የሀገሪቱ ችግርም ብዙ መልክ ያለው ከትውልድ ትውልድ ሲተላለፍ የኖረ መሆኑ ግልጽ ነው። ይህ ዘመናት ያካተተው ውስብስብ ችግር አንድን ሰው በብቸኛ መሪነት ላይ አስቀምጦ የሚፈታ ሊሆን በጭራሽ አይችልም። የዓለም ህዝብና የኛም አገር ተመክሮ ይህንን አያሳይም። የሩቁን ለጊዜው ብንተው የአፍሪካን ተመክሮ ብናይ ሁሉም መሪ የተባሉ ስልጣናቸውን እስካደላደሉ ብዙ ቃል ለህዝብ የገቡ ቢሆኑም መጨረሻው አምባገነን አገዛዝን መፍጠርና ምዝበራን ብዝበዛን ማጣጣፍ ነው። በእነዚህ ሁሉ ሀገሮች የመደራጀት በነፃ የመናገርና ተቃውሞን ማሰማት ፍትህና ርትህ ከገዢው ክፍል ቁጥጥር ውጪ በሆነ የፍርድ ስርዓት ማግኘት ወዘተም አልቻሉም። የደቡብ አፍሪካ ህዝብ ለ84 ዓመታት በአፓርታይድ ስርዓት ተቀይዶ መብት የሚባለውን ክቡር ጸጋ ሁሉ ተገፎ ኖሯል። በተራዘመው ጥራ አፓርታይድ ትግልም የከፈለው መስዋዕትነት ቀላል አልነበረ። ካንዱ ያገሩ ክፍል ወደ ሌላው እንዳይዘዋወር ነጮች በሚሄዱበት አውቶቡስና ባቡር እንዳይጓጓዝ ፈረንጆች በሚጸዳዱበት ቦታ እንዳይጸዳዳ ማድን ለመቆፈር ለነጮች በግድናና በአሽከርነት ለማገልገል በፖሊስነት ተቀጥሮ የራሱን ወገኖች ለመፍጀት እንጂ ከተቀረው የሥራ መስኮች ሁሉ ተገልሎ ያን ሁሉ ዘመናት አሳልፏል። ከዚህ ሁሉ የትግልና የፍቃይ ዘመን በኋላ ዛሬ የደቡብ አፍሪካ ጥቁር ህዝብ ኑሮ ምን ይመስላል? በጌቶ የሚኖረው ህዝብ ቁጥሩ ጨመረ እንጂ አልቀነሰም። የአገሪቱ ትላልቅ ኢንዱስትሪዎች ለም የእርሻ ቦታዎች የተያዙት ስቃይ ያሳያቸው በነበረው ነጭ የአውሮፓና የሰሜን አሜሪካ ከበርቴዎች ነው። የመዳብ፣ የእንቁ፣ የወርቅ፣ እንቁ፣ የኮንቴን ወዘተ የማዕድን ቦታዎች ከሰማንያ በመቶ በላይ የተያዙት በእንግሊዝና የአሜሪካ ከበርቴዎች ነው። ማንዴላ ጥሩና ጠንካራ በትግልም የተፈተነ መሪ ነበር። ታዲያ ምን ያደርጋል? ካንድ ማንቆርቆሪያ የሚፈስ የፖለቲካ ስልጣን መጨረሻው አላማ ነው። ውጤቱም ከላይ ለመግለጽ እንደተሞከረው ለህዝብ ስቃይን እንጂ እድገትንና ብልጽግናን አላስገኘም። ኢህአፓ አገራችን ከገባችበት የፖለቲካ አዘቅት እንድትወጣ ከተፈለገ የሚከተሉትን ሁኔታዎች መሟላት አለባቸው ብሎ ያምናል። አንደኛ፣ ሁሉን ያካተተ የሽግግር መንግስት ለማቋቋም ጥሪ ማድረግ። ሁለተኛ፣ በወያኔና በሻቢያ የተደገፈውና እስካሁን በተግባር ላይ ያለው ወያኔያዊና ጸረ ኢትዮጵያ ህገ መንግስት መሻር። ሶስተኛ፣ በህዝብ ላይ ግፍ የፈጸሙትና የሀገሪቱ ንብረት ያራቆቱትን በሙሉ በቁጥጥር ስር መዋል፣ ንብረታቸውን ማገድ። አራተኛ፣ የህዝብን በነጻ የመደራጀት በነጻ የማሰብ ተቃውሞን የማቅረብ ወዘተ መፍቶችን መፍቀድ። አምስተኛ፣ ክልል የሚባለውና በወያኔ የተቀረጸውን የፌዴራል አከፋፈል መሻር። ከወያኔ የተለየ ዲሞክራሲያዊ የሆነና በሌሎች አገሮች በተግባር ላይ የዋለ የተሻለ ውጤት ባሳየ የፌዴራል አወቃቀር መተካት ይቻላል። የኢትዮጵያ ህዝቦች የሚለውንም ቃል ጨርሶ መውጣት አለበት ብለን እናምናለን። ብዙ ብሔሮችና ብሔረሰቦች ያሉባቸው ሀገሮች ብዙ ናቸው። ለምሳሌ ደቡብ አፍሪካ፣ ሌሎች አፍሪካ ሀገሮች፣ የምዕራብ አውሮፓ ሀገሮችና አሜሪካ ወዘተ ብዙ ብሔርና ብሔረሰቦች ይኖሩባቸዋል። ህዝቦች ተብለው ግን አይጠሩም። የሚጠሩት የደቡብ አፍሪካ፣ የአሜሪካ፣ የኖርዌይ፣ የካናዳ ህዝብ በመባል ነው። የዚህ አይነት ስያሜ አሁን ኢትዮጵያ ውስጥ እንደሚታየው ህዝብን ከህዝብ የሚለያይና ለማፋጀት በር የሚከፍት ለዘመናት ከኖረበት ስፍራ እንዲፈናቀል የሚያደርግ ሁኔታን ፈጣሪ ነው። ከዚህ በተጨማሪም አገሩን ለቆ ወደ አጎራባች አገሮች ለሚሰደድበትና ለከፋ ችግር የሚጋለጥበት ሁኔታ ፈጣሪ ነው። በአጠቃላይ የህዝብን መፈናቀል ቤት ንብረቱን ትቶ ለመሰደድ ዋነኛ ምክንያት ስለሆነ በአስቸኳይ መቆም አለበት። አገሩን በክልል መበለቱ ለዚህ ጥፋት ዋና አስተዋጽኦ ያደረገ ነው። ስድስተኛ፣ የታሰሩ የፖለቲካም ሆነ የህሊና እስረኞች በጠቅላላው መፈታት አለባቸው። በእኛ በኩል ይህ የሚቋቋመው የሽግግር መንግስት በስልጣን ላይ የሚቆየው ከሁለት እስከ ሁለት ተኩል አመት ቢሆን ይሻላል እንላለን። ይህ ግን የሚወሰነው ተቋሚዎች በሞላ በተገኙበት ስብሰባ ይሆናል። የሽግግር መንግስቱ አባል ድርጅቶች ሁሉ ግዴታና ኃላፊነት። የኢትዮጵያን ሀገራዊ ሉዓላዊነትና የህዝብ የስልጣን የበላይነት መቀበል። ለ የሀገሪቱ የመከላከያ ጦር የሥራ ድርሻውን የሀገሪቱ ዳር ድንበር መጠበቅ ነው። በተቀረው የሀገሪቱ የፖለቲካ እንቅስቃሴ ውስጥ እጁን የማስገባት መብት የለውም። ማንኛውም የተናጠል ድርጅት ጠመንጃውን እንዲያነሳና ወገኖችን እንዲፈጅ የሚጠይቀው ከሆነ እምቢ የማለት መብት አለው። ይህ መብትም በህገ መንግስቱ በደንብ የተደነገገ መሆን ይኖርበታል። አገሪቷ ተገዳ ጦርነት ውስጥ የምትገባ ከሆነ ብሔራዊ ጦሩን የሚያዘው በሚፈጠረው ብሔራዊ ፓርላማ ይሆናል። በከተሞችም ሆነ በገጠር ብረት ታጥቆ የሚዘዋወርና ህግ የሚያስከብር ኃይል የፖሊስ ሰራዊቱ ብቻ ነው። የፖሊስ ሰራዊት ሰው ሊያስር የሚችለው ከሁለት እስከ አምስት ቀን ብቻ ይሆናል። የቀን ሰርፍ የፖሊስ ምርመራውን አጣርተው ለፍርድ ቤቱ የአቃቤ ሕግ ዳኛ ያቀርባል። የተያዘው ግለሰብ ወይም ግለሰቦች ጥፋተኛ ሆነው ካልተገኙ በእስር ለቆዩበት ጊዜ ሕገ መንግስቱ በሚፈቅደው መሰረት ካሳ ይከፈላቸዋል። ይህ በጋራ በተወሰነው የሽግግር ጊዜ ውስጥ የፖለቲካ ድርጅቶች በፖለቲካ፣ በኢኮኖሚ፣ በማህበራዊ፣ በፍትህና ርትዕ ወዘተ ጥያቄዎች ላይ ያላቸውን አቋም በአገሪቷ ክፍል ሁሉ እየተዘዋወሩ ለችግሩ አፈታት ያላቸውን አቋም ያስረዳሉ። የኢትዮጵያ ህዝብ በጭቆና በግፍና በደል ሲማቀቅ የኖረው ለብዙ አመታት ነው። በእነዚህ ዘመናት የተሰቃየው ብዙሃኑ ህዝብ ስለሆነ ሁሉም ክፍል በውክልና በሽግግር ሂደት ውስጥ ተካፋይ መሆን አለበት። ሴቶች፣ የእድርና የእቁብ ማህበሮች፣ የኢትዮጵያ ሰራተኛ ማህበራት፣ አርሶ አደሩ፣ ተማሪው፣ አስተማሪው፣ የሃይማኖት ተቋሞች ወዘተ አሁን ያሉት ማህበራትና ተቋሞች ፈርሰው የሰራተኛው የቀሩትን ማህበራት ሁሉ ዳግም መዋቀር ይገባቸዋል። አሁን እንደምታየው እነዚህ ማህበራት በአጠቃላይ እየመሩ ያሉት ግለሰቦች በሙስና የተዘፈቁና ለወያናዊ ብዝበዛና ንብረት ማሸሽ እንዲመች የተዋቀሩ ናቸው። የሽግግር ጉባኤው የተወሰነለትን ጊዜ ሲጨርስ አሁን በስልጣን ላይ ያለው የወያኔ መንግስት ወይም አዲሱ ጠቅላይ ሚኒስትር ስልጣናቸውን አስረክበው ይሰናበታሉ። የኢትዮጵያ ህዝብ ምንጊዜም አቸናፊ ነው።
Thank you.